ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። የሁድ ምሽት ታሳዘጠኝ 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መርሃግብሩን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን አብራራችሁን ዘልቃለን። እናንተም አብራራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ መልካም ናቸው ካልናቸው ጥንቅሮች መካከል ሶስቱን ይዘንላችኋል። የመጀመሪያውን እናስተዋውቃችሁ። አዲስ አበባ ላይ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው ውጧትን ሳይክል በመጋለብ የማሳለፍ ባህል እየተስፋፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ የሚሆኑ ወጣቶችን የሚያሳትፍ ሲሆን፣ ነገር ግን ከነዚህ ውስጥ ሴቶች ሶስት ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህንን ችግር ለመቅረፍ ታዲያ ሳይክል ትችያለሽ በተሰኘ መርሃ ግብር ሴቶችን ሳይክል ማሰልጠን ጀምረዋል። ኤፍሬም በቀለንና ከሰልጣኞቹ መካከል አንዷን አነጋግሬ ያሰናዳሁት ዘገባ የመጀመሪያው ነው። ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 አመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጧት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ ሀገር በቀል ከሆነ ነንፕሮፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለሽ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባልና ሰው ስለሚያውቀው እዚህ ሀገር ኢትዮጵያ ውስጥ ትችላለሽ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን 2 ወይም 3 ብቻ ሴቶች ናቸው። ከ200 በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ 2 ብቻ ነበሩ። ና ጥያቄዎች የጠየቅን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገሩን ነገር ነበር። እንዲሁም ያው በተለይ መሀል ሀገር አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለውም። ሴት ሳይክል መጥታ ወደ ስራ ስትሄድ ወይም ደግሞ ገበያ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ብናሰለጥናቸው ብለን ፐብሊክሊ ኢቭን አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላክን ጠይቅ ነገር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ፣ ሴቶች ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ ለሳይክል እና ለእግረኛ አክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ፣ እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መልክ ጀመሩ ማለት የዛሬ 2 ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሜ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 የሚሆኑ ሳይክሎች ገዛን ከለም ከተማም የነሱን ሳይክል አመጡ። ከዛ በኋላ ይህን ስራ ጀመርን ማለት ነው። በየሳምንት ለ6 ሳምንት ነው የሰለጠኑት። የሳምንቱ ጠዋት ጠዋት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ። በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አጥረ ነው በስንሳ የነበረው። አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ፣ የዚህ ከሆነ የሳይክል ስልጠና፣ ከዛ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክልን መጠገን መንገድ ላይ ይበላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ የሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን። እነሱንም ኦሬንት አደረግናቸው። ለ6 ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው አብዛኞቹ። ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ 3ኛ ሳምንት ላይ ብቻቸውን መንዳት ጀመሩ እዛ ቦታ ላይ። 14ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጣን። ከተማ ወጥተን ከተማ የመንገድ ላይ ህጉን እያከበሩ የመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችን አክቲቪቲዎች፣ ሌሎችን ትራፊክ ባለበት መንገድ ዞርን ከተማ መጥተን ወደ ቦታ ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የሜንቴናንስ ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው፣ እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፋት መጥተው አፕሪሼት አድርገዋቸው ግራጁዌሽን ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህፃን ሆኜ ማለት ነው 12-13 ሆኜ እና ሳስበው የተፋን ነው ፕላስ ለጤናም ጥሩ ነው፣ ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አደረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አድርጎልኛል። በፊት በጣም ነበር የምተኛው እሁድ ጠዋት። አሁን እሁድ ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ መተኛቱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላለች። ያው እየሰለጠኑ የሚወጡት ሴቶች ራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠናም እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንጉን እንዲወስዱ። ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት ሴቶች ቁጥር፣ ሳይክል የሚሄዱ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትን ነው፣ የአዛውንትን ነው፣ የወጣቶችን ነው፣ የወንድም የሴትን ነው፣ የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ። ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገዶች ጀምረው ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም ይሁን ለትምህርት ለሚሄዱ ሰዎች እንግዲህ እንደምታውቀው የጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋ መገዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ይፈጠር ነው ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም ሁኔታ መጠቀም ይችላሉ ማለት ነው። አካባቢ ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኢምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው እንግዲህ የምናስበው። የሳይክል ትችላለች ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በጣም የተለያዩ ኮሜንቶች ነው የምትሰሚ። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ሆነሽ ማለት ነው። ኢቨን ሌት አሎን ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። ኧረ እባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳ አበሻ ቀሚስ ላለብሳ ልትነዳ ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ረ ሴት ያች ሴት ባኪ እየመጣች ነው አይነት ነገር። እንደ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ኧረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። በተፈጥሮና በሰው ሰራሽ ምክንያቶች መራመድ የማይችሉ በርካታ ኢትዮጵያውያን ተመጣጣኝ ዊልቸር ማግኘት ፈታኝ ሆኖባቸው ቆይቷል። ወጣት አቤል ግን ይህንን ችግር በሀገር ውስጥ ለመቀነስ ጉዞውን ጀምሯል። ከቀርከሃ ዊልቸር ያመርታል። አቤል ከዚህ በፊት በጋቢና ቪኤ ያነጋገር ነው ሲሆን ከሰሞኑ በዚህ በዩናይትድ ስቴትስ በተደረገው የአፍሪካ መሪዎች ጉባኤ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሆኑት አንቶኒ ብሊንከን አቤልን እንደ አንድ አፍሪካዊ ስራ ፈጣሪና ማህበረሰባቸውን በበጎ እያገዙ ካሏቸው ተምሳሌት ወጣቶች መካከል ስሙን ጠቅሰውታል። አቤልና ሀብታሙ ስዩም ከዚህ ቀደም ያደረጉት ቆይታ ቀጥሎ ይቀርባል።
ይህንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘሁበት ጊዜ የነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን፣ ግብዓቶችን እንደዚህ ዊልቼር፣ ክራንች የመሳሰሉ ነገሮችን ማግኘት ሌክዥሪ እንደሆነ በነገረኝ ጊዜ ነው ይህን ሀሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርከሃ የተጻፉ ጽሁፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርከሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ 70% የሚሆነው የቀርከሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከ ዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሁፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርከሃ በተፈጥሮ በመካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ከኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብአት ለመጠቀም መነሻ ያደረግኩት ማለት ነው።
እንግዲህ ከዚህ ጀምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለ እነዚህ አስቲ ዝርዝር አድርገን ንገረን።
ቀደም ሲል እንደነገርኳችሁ ሀብት መኖሩና እንደዚህ አይነት የተለያዩ ችግሮች እኛ ሀገር መኖራቸውን በተረዳው ጊዜ መጀመሪያ የሰራሁት የቀርከሃ ዊልቼር ወይም ደግሞ ባምቡ ዊልቼር ነው። የባምቡ ዊልቼርን ስሰራ ኢትዮጵያ ውስጥ ከ1.4 ሚሊዮን በላይ የአካል ጉዳተኞች ዊልቼር እንደሚያስፈልጋቸው፣ ነገር ግን ዊልቼርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄልት ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በመጠቀም ቼርን መስራት ቻልኩኝ። ዊልቼሩን ከሰራው በኋላ በተለያዩ ድርጅቶች እውቅናን፣ ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሪች ፎር ቼንጅ የተባለ ተቋም እንደዚሁም በዓለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ። ከዛ በኋላ ደግሞ ያለኝን ስኪል ዴቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ። በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ዴቨሎፕመንት አይዲያ መጣልኝ። ምንድነው እሱ? ቀርከሃን በመጠቀም ሳይክል የሳይክል ፍሬምን መስራት እንደሚቻል መጣልኝ። የቀርከሃ ዊልቼሩንም የቀርከሃ ሳይክሉንም ጎን ለጎን እያስኬድን ያለ ነው። በቀርከሃ ዊልቼሩ በምናገኘው ማህበራዊ ጥቅም ቀርከሃ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን እየሄድን ያለ ነው። ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን፣ እውቅናዎችንም አግኝተንበታል።
ቀደም ብለህ እንግዲህ እንዳስረዳኸኝ ቀርከሃ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግረኸኛል። ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርከሃን ጥንካሬ ጠቀሜታ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድክ?
መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት፣ ከዚያ ያልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም ኤዥያ፣ በአውሮፓ፣ በሌሎች ሀገራት ደግሞ ቀርከሃን በመጠቀም ትልልቅ ህንፃ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብአት፣ ብሪጅ ስራ፣ ለብዙ አይነት ግብአቶች ይጠቀሙበታል። ይህንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበረ። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርከሃን ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክት ጦች የተለያዩ እንደዚህ እንትኖች ያንን ይቦረቡሩታል እና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ ሆኖብን ነበረ። ነገር ግን ይህንን ስራ በምሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን፣ ሂደቶችን ተከትለን በኬሚካል በደንብ ትሪት ተደርጎ ታክሞ እንደዚሁም ደግሞ አየር ንብረትን ይቋቋም ለዝናብ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይሄንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበረ። ለብዙ ድርጅቶችም ያን ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም። በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አዘረጉልንም ነበር። አሁን ግንዛቤው በተወሰነ መልኩ ተፈጥሯል። ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ። እኛል ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው። ግን መጀመሪያ አካባቢ ይሄንን ግንዛቤ ለመፍጠር ትልቅ ችግር ነበረብን።
እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግረህናል። ከነሱ ያገኘኸው ምላሽ ምን ይመስላል? ተጠቃሚዎችን በመታናገርበት ጊዜ ምን አይነት ምላሽ ሰጡ? የማትረሳቸው ምላሾችስ አሉ ወይ?
በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግብዓቶች ባለማግኘት ምክንያት የተለያዩ ወጣቶች አቅም ያላቸው ሰዎች በቤታቸው እንዲቀሩ ተገደዋል እና እኔ መነሻ ያደረገኛ ልጅ ያየሁት ልጅ መሬት ላይ ሲንፏቀቅ ያየሁት ልጅ በመሆኑ ይህንን ፕሮዳክት ሰርቼ ይህንን ምርት ሰርቼ ለሙከራ በሰጠኋቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ድገና ምንም ነገር እንዳልሰራው ብዙ ነገሮችን እንዳስብ ያደረገኝ ነገር ነው። ያን የሰጡኝ የሚገርም ነው። ሰዎች መንቀሳቀስ የማይችሉ ሰዎች ያንን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነው እና የነበረው ፊድባክም በጣም የሚገንቢ የሆነ ፊድባክ ነው የሰጡን። ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክል የነገሩን ነገር በጣም ጠቃሚና ገንቢ ነበረ። ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና በአንድ በኩል ደግሞ ኩራትም እንዲሰማን አድርጎናል ማለት ነው።
ከመለያየታችን በፊት አቤል፣ ባምቡላ በተሰኘ ተቋም መስርተሃል። ከአንድ ዓመት ከሁለት ዓመት ከዓመታት በኋላ ይህ ድርጅት ይህ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው?
እየሰራን ያለነው በአካባቢያችን በአቅራቢያችን በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችን እና ፍላጎት የሚሰሩ ሰዎችን ለማርካት ነው እየሰራን ያለነው። በሚቀጥሉት አንድ ዓመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት እያቀድን ነው። በኬንያ፣ በዩጋንዳ እነዚህ ከተሞች ላይ ማስፋት እቅዳለን። ከዛ በተጨማሪ ደግሞ ባምቡ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ፣ በአሜሪካ እና በተለያዩ ቦታዎች ቀርቀሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን። ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም ብክለትን ከመቀነስም አንጻር ትልቅ ሚና ስላለው የኛ ስራ በዚህ ሴክተር ላይ የበኩላችንን አስተዋጽኦ እያደረግን የብዙ ሰዎችን ተጠቃሚነት ለማረጋገጥ ነው የምናስበው።
እጅግ በጣም አመሰግናለሁ አቤል ኃይለ ጊዮርጊስ፣ ባምቡ ላብስ ስለተሰኘው ከቀርከሃ የሰዎችን ህይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት፣ መልካም ቀን ይሁንልህ።
በጣም አመሰግናለሁ። እኔም እግዚአብሔር ያክብርልኝ።
ጋቢና ቪኦኤ ነው በመከታተል ያላችሁት። ወደ መጨረሻው ዘገባ ደግሞ እንሻገር። በዚህ ሳምንት ካነጋገርናቸው እንግዶች መካከል አንዱ ዶክተር ሚካኤል ሻውል ይሰኛሉ። ከካንሰር ጋር በተያያዘ ተለያዩ ጉዳዮች ላይ ግንዛቤ ለማስጨበጥ በፌስቡክ ገጻቸው እንዲሁም ደግሞ የማህበራዊ ሚዲያን ይጠቀማሉ። ዘገባው ይቀጥላል።
ዶክተር ሚካኤል ሻውል ለማባላለው በካንሰር ሕክምና ረዳት ፕሮፌሰር ነኝ። የምሰራው ሐረማያ ዩኒቨርሲቲ ሐረር ነው፣ በህይወት ባና ሆስፒታል ካንሰር ሴንተር።
እሺ ዶክተር፣ በጣም ነው የማመሰግነው ከኛ ጋር ጊዜህን ለመስጠት ፈቃደኛ ስለሆንክ። ለውይይታችን መነሻ የሚሆነን እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከው እና እስቲ እነሱን ነጥቦችና ሁኔታውን በማስተዋወቅ እንጀምር።
እሺ፣ በጣም አመሰግናለሁ። ምንድነው ያው እንደ ካንሰር ሐኪም ያለነውም ብዛታችን በጣም ትንሽ ነው። ኢትዮጵያ ላይ ባደጉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ፣ ስለ ካንሰር ያለው እውቀት በጣም ትልቅ ነው እና ሰው ራሱን ከመጠበቅ አንጻር፣ ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ፣ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስናን ራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችንን የሚጎዳ ነገር የመናገር ነገር አለ እና እውቀቱ ብዙም አይደለም፣ በጣም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው በየአመቱ፣ በተለይ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለነውና አሁን ግሎቦካል በ2020 ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ 77,000 ሰው በካንሰር ይያዛል። ያም ብቻ አይደለም እስከ 50,000 ሰው ደግሞ በካንሰር ምክንያት ይሞታል። ያም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣና እየታከመ ያለውና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ህክምና፣ የኬሞቴራፒ ህክምና፣ የተለያዩ የሆርሞናል ህክምናዎችን ከመስጠት ውጪ ይሄ ስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጪዎቹ እንዳደጉት ሀገሮች እየሰራን አይደለም። ግን የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚሁ አቋቁሞት እየተሰራ ያለው። እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ 16 ታካሚዎች የካንሰር ታካሚዎችን ይዞ በተለይ ሴት ታካሚዎችን ግብ ያበላሉ፣ መጠጥ ያጠጣሉ፣ ሳኒታሪ ፓድ እነኚህ ንጽህና መጠበቂያ እቃዎችን ይለግሳሉ፣ ከዛ ውጪ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ። በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይህ ኳይ ነበር። ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው። ሜዳ ላይ ነው ወድቆ የሚኖረው ማለት ይቻላል። ለምሳሌ ከገጠር የሚመጡ እናቶች ብዙ ጊዜ ባሎቻቸው ልጆቻቸው ማሳደግ ስላለባቸው እዛው ገጠር ላይ ነው የሚገቡ እና ታካሚዎቹ ሲመጡ ለብቻዎቻቸው ነው የሚመጡ። በሽታው ጋር የብቸኝነት የስነ ልቦና የስነ አእምሮ ጫና ይደርስባቸዋል። እዛ ላይ በህብረተሰቡ የመገለል በሽታው በራሱ የሚያመጣቸው ለምሳሌ እብጠት ሊሆን ይችላል፣ ፈሳሽ ማውጣት ሊሆን ይችላል። ከዛ ውጪ ደግሞ በአይን የማይታዩ ሽታዎች ሊያመጣ ይችላል በሽታው እና በዛ ምክንያት በማህበረሰቡ የተገለሉ ይሆናሉ እና ቢያንስ እስቲ ይህ ነገር በሐኪም ፔጅ ላይ ቢመጣ ሰዎች ይማሩበታል ብዬ ስላሰብኩ ነው።
እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስታማሚዎችም ግን ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት፣ ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስታማሚዎች፣ ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው?
አዎ ጥሩ ጥያቄ ነው። ይህ ነው አዎ ሜሊ መሰረታዊ ምን ይላል መሰለሽ፣ የእኛ ትልልቆቹ መጽሐፎች የካንሰር መጽሐፎች ካንሰር ኢዝ ፋሚሊ ዲዚዝ ይላሉ። ያ ማለት ምንድን ነው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም፣ ያው ዙሪያውን ኮሚኒቲውን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ኪሞቴራፒ፣ ራዲዮቴራፒ የምንላቸው ህክምናዎች በጣም ኤክስፔንሲቭ ናቸው እና ኢኮኖሚካሊ ቤተሰቡን ይጎዳል እንደ መጀመሪያ። ያም ብቻ አይደለም፣ በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እነኝህ የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ አይደለም። እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም የቀነሰ ነው። የግንዛቤው እጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር። ግንዛቤ መስጠት በተለይ ቅድመ ምርመራ ደስ የሚለኝ ይሄ ምዕራባውያን ዓለም ላይ ያለው ነገር ምንድን ነው? ቅድመ ምርመራ የሚባል ነገር አለ። ወይም ደግሞ ምሳሌ በእነሱ በየወሩ መድበው ከፋፍለው ካንሰሮቹን የሚያስተምሩበት ሰዎች ኢንጌጅ የሚያደርጉ ለምሳሌ ኦክቶበር መንዝ በፈረንጆቹ ጥቅምት ወር ብረስ ካንሰር አዌርነስ መንዝ ነው። ስለ ጡት ካንሰር ግንዛቤ የሚሰጣጡበት ነው። እዛ ላይ ምርመራ እንዲያደርጉ ትልቅ አስተምሮ ያደርጋሉ። ያን ብቻ አይደለም፣ በማህበረሰባቸው የተጎዱ እንስቶች፣ ሴቶች ካሉ ከግንዛቤ ውጪ ከቅድመ ምርመራ ውጪ ደግሞ ሰፖርት ያደርጋሉ ማለት ነው። በገንዘብም ገንዘብ ብቻ አይደለም ሰውን የሚረዳው እነኝህ ታካሚዎች በገንዘብ ብቻ ሳይሆን ኢሞሽናሊ ለምሳሌ ሰውን ማቀፍ ህግ ማድረግ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደው የምንለዋለን ሳይንሱ ሰዎች በሚተቃቀፉበት ጊዜ ኦክሲቶሲን የሚባል ላቭ ሆርሞን የሚባል ይመነጫል ይባላል እና ሰውን አለሁልህ ማለት አንድ ነገር ነው። በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ቢባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ እኛ ሀገር በብዛት ያው በስፋት የተለመደው ምንድን ነው? ደም መለገስ። ያም ብቻ ሳይሆን ደግሞ እንደዚህ ስነ ልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድን ነው? እነኚህ ልክ አንድ ሰው ዳያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ ቄስ እንደምንለው፣ ከዛ ውጪ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ሕክምናውን ምሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም፣ በመንፈሳዊውም፣ በስነ አእምሮም፣ ስነ ልቦናም፣ በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስበው የሚወያይበት በሽታው ምንድን ነው፣ እንዴት ነው የሚታከመው፣ ምን ማድረግ እንችላለን፣ ይህ ፍረስትሬትድ እንዳይሆኑ ጭንቅላታቸው እንዳይጨናነቅ እና ስትረስፉል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል፣ ካንሰር እንዴት መታከም እንደሚችል፣ እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፋርፌች ነው፣ በጣም ወደኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሐኪም ፔጅ ላይ ይህንን ነገር ፖስት ያደረጉት እና ሜቢ ደግሞ ሰዎች ሼር ቢያደረጉ በጣም ሲምፕል የሚመስሉ ለምሳሌ ቴክስት መላክ፣ ፖስት ካርድ መስጠት ለታካሚዎች፣ እንዲሁ ደግሞ እነሱ ሲመጡ አንድ ሰው ካንሰር ታካሚ እንደሌላው ኢንፌክሽን እንደያዘው ታካሚ አይደለም አፕሮች ማድረግ ያለባቸው እና ያ ሰው ህይወቱ ብዙ ነገሩ የሚያመሰቃቀል በሽታ ነው ሊይዘው የሚችለው እና ሰዎች ደንግጠውም ሲመጡ ስለሚችሉ አፕሮቻቸው ጥሩ መሆን እንዳለበት ነው ለመመካከል ጽሁፉን ሰፊው እዛ ላይ ለጠቁት ማለት ነው።
አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ ይሄንን ድጋፍ መስጠት የሚፈልጉ ማስያዣ ባንኮች ወይም ደግሞ ይሄን መሰል በጎን የሚመጡ ድጋፎችን ጸጉርም ሊሆን ይችላል፣ ልብሶች፣ የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት ትላለህ? እስከዛው ድረስ
እውነት ነው ያው እንደ ጠንክሮ እስካሁን አልመጣም። ያው በገቨርንመንት በመንግስትም ደረጃ ያው የተሰራው ስራ ዋናውን ህክምና ከመስጠት ውጪ መደጋገፉ ላይ ብዙ አልተሰራበትም እና እየተሰራም ያለ ነገር ነው። ለመናገር ያው ካንሰር ህክምና ከዛሬ 10 አመት በፊት የነበረውና አሁን ያለበት ይዞታ በጣም ትልቅ ስፋት አለው። ቢያንስ ብዙ ሐኪሞች ፈርተዋል፣ እንዲሁም የህክምናውም እየሰፋ ያለበት ሁኔታ ነው ያለው። ቢያንስ በየክልሉ በጣም ሰፍቶ ነው የሚገኘው። አሁን ቆንጆ ነው፣ የተወሰኑ ናቸው ያሉት። አሁን በኢትዮጵያ ካንሰር ማህበር ማቴዎስ ወንዱ፣ አለም ፀሐይ እንደዚህ የሚባሉ ፒንክ ሎተስ በጣም የተወሰኑ ናቸው እና ስርም የሚሞሉ አይመስለኝም ሆነን ለመናገር ማህበሮቹ። እነሱም ደግሞ ያለባቸው ታስክና ይሄ ኃላፊነት ሪስፖንሲቢሊቲያቸው በጣም ብዙ ስለሆነ እንደዚህ አይነት ሰርቪሶች ላይ ኢንጌጅ አያደርጉም እና እነኚህ ቅድም የተነሱት ነጥቦች ብራ ባንክ ለምሳሌ ጡት ማስያዣን ለጡት ካንሰር ታካሚዎች መስጠት፣ ከዛ ውጪ ደግሞ ይህ ጸጉርን መለገስ በተለይ ኬሞቴራፒ የሚባለውን ህክምና የወሰዱ ሴቶች መድኃኒቱ ምክንያት የሚመጣ የጸጉር መመለጥ ይደርስባቸዋል እና ስለ ጊዜ ጊዜያዊ ነው። የዛን ሰዓት ዊክ ቢሰጣቸው ይሄ ሳይኮሎጂካል የሆነውን ስነ አእምሮ ስነ ልቦና ጫና በጣም ይቀንስላቸዋል እና እንዲሁ ለአንድ ሰው ራሱ አንዳንድ ሰዎች ሆስፒታል ላይ መጥተው ምን ያደርጋሉ? የህክምና ወጪን ይሸፍናሉ። ሆስፒታል ላይ ያየሁትን ነገር ነው ወደፊት ያመጣሁትና ሰዎች መወያየት ቢችሉ በዚህ ነገር መርዳት ቢችሉ እና በአካል ደግሞ በግል አንድ ሰው መርዳት ከፈለገ እነኚህ ማህበሮች አሉ። እነሱን ራሱ ተደዋውሎ ከእነሱ ጋር እነሱ ማህበር ላይ የሚረዱ ሰዎችን ኢንቮልቭ አድርጎ ለእነሱ ጡት ማስያዣ መስጠት፣ ዊግ መስጠት ይቻላል። ብዙ ነገር ማድረግ ይቻላል። በተለይ ዲያስፖራው እና ከኢትዮጵያ ውጭ ያለው ሰው ደግሞ ብዙ ነገር መርዳት ይችላል እና ካንሰር ታካሚዎችን እባካችሁ እናስባቸው ለማለት ያክል ነው።
እሺ፣ ዶክተር ሚካኤል ሻውል በጣም ነው የማመሰግነው ስለነበረን ቆይታ።
እኔማ በጣም አመሰግናለሁ። I can't stand it anymore. What are we fighting for? Look at me straight in the eyes, eyes, and you're telling me goodbyes. And I can't let you leave me. We deserve a better story. Why can't we agree?
አድማጮቻችን፣ የእሁድ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ ከመላ የአሜሪካ ድምፅ ዘጋቢዎች ጋር እንሰናበታችኋለን። በነገው ምሽት በመደበኛ ሬዲዮ በቴሌቪዥን መሰናዶው እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቤ እያላችሁ አድርሱም። አብራችሁን ስለቆያችሁ በድጋሚ እያመሰገንን ደህና ደሩ። I felt trapped in your predictions, but never meet your expectations. I've turned into someone that I don't wanna be.